ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መስከረም 24 2012 ዓመተ ምህረት ስርጭታችን ጀመረ። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እሬቻን እያከበራችሁ ላላችሁ ሁሉ እንኳን አደረሳችሁ። ዓመታዊው የምስጋና በዓል እሬቻ ዛሬ አዲስ አበባ ላይ በደማቅ ሁኔታ ተከብሯል። ከተሳታፊዎች መካከል አስተያየቶቻቸውን ለአሜሪካ ድምፅ የሰጧሉ።
የእግዚአብሔር መንፈስ በውሃ ላይ ሰፈነ ይላል ኦሪት ዘፍጥረት ምዕራፍ 1። የእግዚአብሔር መንፈስ የእግዚአብሔር ኃይል በዚህ በውሃ ላይ ስላለ ነው እንጂ የኦሮሞ ሕዝብ ይሄንን ውሃ አምላኩን አድርጎ አይደለም። አንድ አምላክ ነው የሚለው ውሃ ቀቶ ብቻ ይላል እንጂ ሌላ ነገር አምልኮትም የለም።
እሬቻ አምልኮ ሳይሆን አንድነትን እኩልነትን ይዞ የመጣ እሬቻ ነውና ይሄንን ነገር ሁሉም ባለበት ቦታ ላይ ይሄን ነገር መቀየር አለበት። እሬቻ የሰላም የፍቅር መሆኑን ማስተላለፍ እንፈልጋለን።
የመጣሁት ከምባታ ዞን መዲና ድራሜ ነው። በፊንፊኔ የሚከበረውን እሬቻ ለማክበር ከመቶ በላይ የምንሆን የከምባታ ብሔር ተወላጆች ዛሬ እዚህ መስቀል አደባባይ ተገኝተናል።
የምናየው እሬቻ በጣም ትልቅ ነገር እያደረገ ነው። ትልቅ የቱሪዝም ገቢ ያስገኛል። ለዚህ ብቻ ሳይሆን ደግሞ አገራችን ጥሩ ኢሜጅ እንዳላትና ብዙ የተለያዩ አገሮች ወደዚህ መጥተው ይቺን አገር እንዲያዩትና እንዲያሳድጓት ይጠቅማል።
ዘገባዎችን ከአዲስ አበባና ከቢሾፍቱም ይዘንላችሁ እንመለሳለን። ፕሮዲውሰሩ ታምሩ ንጉሴ ነው። ቴክኒሽያኑ አል ሳንቶስ በዚህ በስቱዲዮ አብረናችሁ እንገኛለን። በዌብና ማህበራዊ ሚዲያ ላይ አበባየው ገበያው አለች። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጎንደር ላይ ህገወጥ የተባለ ከፍተኛ ቁጥር ያለው መሳሪያ መያዙን ማምሻውን ተነግሯል። አስቴር ምስጋናውን ባህር ዳር ላይ በስልክ ይዣለሁ። እንደምናመሸሽ አስቴር።
እንደምናመሸሽ ሰለሞን።
እግዚአብሔር ይመስገን። ምንድን ነው እስቲ ያለው ሁኔታ ትንሽ ዘርዘር አድርገሽ ንገሪኝ።
እሺ፣ አመሰግናለሁ ሰለሞን። እንግዲህ አመሻሹን ዛሬ በጎንደር ከተማ ህገወጥ የጦር መሳሪያ በቁጥጥር ስር መዋሉን የአማራ ብዙሃን መገናኛ ድረገጽ እና የአማራ ቴሌቪዥን አሁን አመሻሹ ላይ መረጃዎችን በፎቶግራፍ ወይም ደግሞ በቪዲዮ የተደገፈ ፎቶግራፍ እያሳየ ያለበት ሁኔታ ነው ያለው።
በሰበር ዜና ነው እያሳየ ያሉት?
አዎ፣ በሰበር ዜና ነው እያሳየ ያለው። እንግዲህ ህገወጥ የተባለው ጦር መሳሪያ የተያዘ በነዳጅ ማመላለሻ ተሽከርካሪ ውስጥ ነው፣ ጎንደር ከተማ ላይ ነው በቁጥጥር ስር የዋለው ነው የሚለው የአማራ ቴሌቪዥን በጽሁፍ በሚተላለፈው መልእክት ላይ በሰበር ዜና ከነ ምስሉ ነው መረጃውን ወይም ከነ ቪዲዮ ማለት ይቻላል ያቀረበው። የነዳጅ ማመላለሻ ተሽከርካሪው መነሻው ከሱዳን ሲሆን በጭልጋ በኩል ወደ ጎንደር ሲገባ ነው በቁጥጥር ስር ሊውል የቻለው። መሳሪያውን ደግሞ በቁጥጥር ስር ያዋሉት የብሔራዊ መረጃና ደህንነት ከክልሉ ሰላምና ግንባታ ደህንነት ቢሮ ጋር በመተባበር ነው ይላል መረጃው።
ምን ያህል መሳሪያ እንደሆነ የመሳሪያዎቹ አይነቶች ምን አይነት እንደሆኑ የተገለጸ ነገር አለ በዚህ ዘገባ ውስጥ?
ምንም የተገለጸ ነገር የለም እስካሁን ድረስ። እንደደረሰን መረጃውን በዋና ዜና በዝርዝር ዜና የምናቀርብ ይሆናል። የዜናው በዜና ሰዓት ነው ያሉት። እንግዲህ ሰለሞን፣ ከሰሞኑ የሰላምና ትላንትና ከትላንትና ወደ የሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አገኘሁ ተሻለ ከጎንደር ከተማ ወጣቶች ጋር በጸጥታ ዙሪያ ውይይት ሲያደርጉ ነበረ እና የጎንደርን ሰላም ማስጠበቅ ካልቻል ስልጣኔን በግል ይለቃለሁ ሲሉ ተደምጠው ነበረ እና እዚህ ድረገጽ ላይ አሁን ይሄ የጦር መሳሪያ በቁጥጥር ስር ዋለ የሚለው መረጃ ካለበት ስር አስተያየት የሚሰጡ ሰዎች የዚህ ጠንካራ ንግግር ማሳያ ነው እያሉ አስተያየታቸውን ሲገልጹ ያየሁት አይቻለሁ እና ምናልባት ከዚህ ጋር እያያዛል ብዬ አስባለሁ።
በእንቅስቃሴው ውስጥ የተፈጠረ ግጭት ወይም ወታደራዊ እንቅስቃሴዎች ነበሩ?
እሱ ምንም የተገለጸ ነገር የለም። ድረገጽ ላይ የተቀመጠው ነገር እንደው ባጭሩ ነው የጦር መሳሪያ ተያዘ፣ ህገወጥ የጦር መሳሪያ በቁጥጥር ስር ዋለ ነው የሚለው። እንደ ማማራ ቴሌቪዥን ላይ ይሄ በታች በሮሊንግ ካክስሉ ነው ይሄንን ትንሽ እንኳን ጠንቀብ ያለ መረጃዎችን ማግኘት የቻልኩት እና ነገ ከነገ ወደ ሰፋ ያለ ዘገባ በነገራችን ላይ ተጨማሪ መረጃ ለማግኘት ወደ ክልል ፖሊስ ኮሚሽነር አጥራደሙ ጋር ስልክ ደውዬ ስልካቸው አይሰራም።
አዎ መስሏል።
ነገ ከነገ ወዲያ በዚህ ዙሪያ ላይ ሰፋ ያለ መረጃ እርሳቸውንም የጸጥታ ኃላፊውንም ማናገር ሰፋ ያለ መረጃ ይዤ እመጣለሁ።
አመሰግናለሁኝ አስቴር። ደህና ምሽ።
እሺ ደህና ምሽ ሰለሞን።
የ2012 ዓመተ ምህረት ኢሬቻ በዓል ዛሬ በአዲስ አበባ በድምቀት ተከብሯል። ባህላዊው የገዳ ስርዓት በውስጡ ካቀፋቸው ክንዋኔዎች መካከል አንዱ እንደሆነ የሚነገረው የኢሬቻ ወይም የምስጋና በዓል አዲስ አበባ ላይ ሲከበር ከ150 ዓመታት በኋላ ዘንድሮ የመጀመሪያ መሆኑ ተነግሯል። በበዓሉ ላይ የዋና ከተማይቱ አዲስ አበባ ነዋሪዎችና ከተለያዩ የሀገሪቱ አቅጣጫዎች የተሰባሰቡ አክባሪዎች በተለያዩ የኦሮሞ ባህላዊ ልብሶች ደምቀው በሆራ ፊንፊኔ ለፈጣሪያቸው ምስጋናቸውን እንዳቀረቡ ተዘግቧል። በበዓሉ ላይ የሌሎችን ብሔሮችና ብሔረሰቦች አባላት ተገኝተዋል። በምሽቱ ዘገባዎችና አስተያየቶችን ይዘናል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስና የሰሜን ኮሪያ ባለስልጣናት በፒዮንግያንግ የኒውክሌር መርሃ ግብር ላይ የሥራ የተባሉ ንግግሮችን ለማድረግ ስዊድን ዋና ከተማ ስቶክሆልም ላይ ተገናኝተዋል። በፕሬዚደንት ዶናልድ ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን መካከል ባለፈው የካቲት ቪየትናም ውስጥ ሲካሄድ የነበረው የግንባር ንግግር ድንገት ከተቋረጠና ባለፈው ሐምሌ ደግሞ ድርድሮቹን እንደገና ለመጀመር ሁለቱ ከተስማሙ በኋላ የዛሬው ግንኙነታቸው የመጀመሪያ መሆኑ ነው። የዋሽንግተን ተደራዳሪዎች ወደ ስቶክሆልም የተጓዙት በርካታ ሐሳቦችን ይዘው በመሆኑ ስብሰባዎቹ የተሳኩ ይሆናሉ የሚል ተስፋ እንዳላቸው ግሪክ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ተናግረዋል። ፕሬዚደንት ትራምፕ ባለፈው ወር በፈነጠቁት ሐሳብ አዲስ አካሄድ እንደሚከተሉ ጠቁመው ነበር። የአሜሪካው ቡድን ምን ይዞ እንደሄደ ለጊዜው የተብራራ መረጃ የለም ይላል ከሪፖርተራችን ወይን ሊ የደረሰን ዘገባ። ህንድ አወዛጋቢ በሆነው የካሽሚር ይዞታዋ ላይ ላለፉት ሁለት ወራት እያካሄደች ነው ያሉትን የብተናና የማዋከብ አድራጎት ታቁም ሲሉ በፓኪስታን በኩል በሚገኘው የካሽሚር ይዞታ ነዋሪዎች ዛሬ በሰልፍ ጠየቁ። በየተሽከርካሪውና በሞተር ሳይክሎች ላይ ሆነው መንገዶችን እንዳጨናነቁ የተነገረው የፓኪስታን ካሽሚር ሰልፈኞች በሺዎች ይቆጠሩ እንደነበር ኢስላማባድ የሚገኘው ሪፖርተራችን አያዝጉ ዘግቧል። ተቃዋሚዎቹ ከሁለቱም ሀገሮች ይዞታነት ነጻ ወጥተው የራሳቸውን መንግሥት ለመመስረት ነው ሲጠይቁ የነበሩት። ሰልፈኞቹ የሂማላያ ግዛትን የሚከፍለውን መስመር ዘልቀው ወደ ህንድ ይዞታ እንደሚገቡም ሲዝቱ ተሰምተዋል። የፓኪስታን ፖሊስ ከወሰኑ ጥቂት ኪሎ ሜትሮች ርቀት ላይ መገደቢያዎችን ቢያቆምም ተቃዋሚዎቹ ግን በዛቻቸውና በሙከራቸው መግፋታቸው ታውቋል። ባለፈው ሐምሌ መጨረሻ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ሂንዱ ብሔረተኛ መንግሥት የካሽሚርን ሕገ መንግሥታዊ ከፊል ራስ ገዝ አስተዳደር ፍቆ ወደ ማዕከላዊው ግዛት መጠቅለሉ ይታወሳል። በመጨረሻም ዜና አረፍት ይዘናል። ኤልያስ መልካ አረፈ። ኤልያስ መልካ የሙዚቃ አቀናባሪ፣ ገጣሚ፣ የዜማ ደራሲ፣ የጊታርና የፒያኖም ተጫዋች ነበር። በኢትዮጵያ ዘመናዊ ሙዚቃና ዘፈኖች ውስጥ የጎላ ቦታ ነበረው። ኤልያስ ከያሬድ ሙዚቃ ትምህርት ቤት ቼሎ የሙዚቃ መሳሪያን ተምሮ ከጨረሰ በኋላ ከመምህሩ አክሊሉ ዘውዴ፣ ከእዝራ አባተና ከያሬድ ተፈራ እንዲሁም ከሌሎችም ጋር በመሆን በመዲና ባንድ ውስጥ እንዲሁም ከዜማ ላስታስና ከአፍሮ ሳውንድ ቡድኖች ጋር መስራቱን ፋና ብሮድካስቲንግ ማምሻውን ባጠናቀረው ዘገባ አመልክቷል። ከ40 በላይ አልበሞችንም አቀናብሯል። ኤልያስ የስኳርና የኩላሊት ጤና መታወቅ አጋጥሞት የነበረው ኤልያስ መልካ ያለፈው ባለፈው ሌሊት ሆስፒታል ውስጥ ሕክምና ላይ ሳለ እንደነበር ተነግሯል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ መስከረም 24 2012 ዓመተ ምህረት ምሽት ፕሮግራም ነው። በዚህ ምሽት ስለ ቡና ምን እንነጋገራለን?
አንተ ቡና ምን አባቴ ወጣች አመቺ ምቹ ላይ ነው ይችላል ያን አንዱ ትልቁ ስጋት ልጅ ቡና በየ 10 አመቱ ኦልሞስት ወደ 32 ሜትር ከፍ ወዳለ ቦታ ይወሰድ አለበት። ካለቀ
ዶክተር ታደሰ ወልደ ማርያም የቡናና የተፈጥሮ አካባቢ ተመራማሪ ናቸው። የአካባቢ ጥበቃና የቡና ደን ልማት መድረክ መሪና የቡና ቃላ ቡና አምራቾች ማህበር የቦርድ አባልም ናቸው። ክብራትና ክብራን አድማጮች በዚህ ምሽት ይዘናቸዋል። ከሌሎች ዝግጅቶቻችን አንዱ ናቸው። Evelini, don't you be a meanie. Thought you wanted me to go, or why you tryna keep me singing? It's a dreamy, wished it on a dreamy. I got fans finally, and she wanted me to sing. Panini, Belin Nance, የዘመረ ተዘጋጀ ተቀናበረ ጣዕመ ዜማ ነው። የሙዚቃ ቃና ምርጥ ምርጥ ጣዕመ ዜማ ይዟል በምሽቱ። አሁን ወደ መጀመሪያው ዘገባችን እናልፋለን። የመጀመሪያው ዘገባ ወደ አዲስ አበባ ይወስደናል። ሙክታር ጀማል አሁን ያለው ቢሾፍቱ ነው። ዛሬ አዲስ አበባ ላይ የተከናወነውን አመታዊውን የኦሮሞ ብሔረሰብ የእሬቻ ወይም የምስጋና በዓል አከባበር እንደሚከተለው አጠናቅሯል።
ከመቶ 50 ዓመት በላይ ከቆየ በኋላ አዲስ አበባ ላይ ተመልሶ ተከበረ የሚባለው የፊንፊኔ ሆራ ኢሬቻ ክብረ በዓል ዛሬ በደማቅ ሁኔታ ነው ከሌሊት ጀምሮ ተከታዮቹ ወደ ሆራ ፊንፊኔ ያቀኑት። የባሉ ታዳሚዎች አዲስ አበባ መግባት ጀመሩት ከዋዜማው ጀምሮ ነበር። በኢሬቻ ስነ ስርዓቱ ላይ ያገኘናቸው ታዳሚዎችም ደስታ እንደተሰማቸው ለአሜሪካ ድምጽ ገልጸዋል።
ከመስራቅ አረርጌ ሀብሮ ወረዳ ከገለምሶ ከተማ ነው የመጣሁት። ስሜ ሙባረክ ግርማ ጋር ይባላለሁ። በጣም ደስ ብሎኝ በደስታ ምንጭ ነበር። ከዛ የተጓዝ ነው ልክ እንደተጓዝን ልክ ቃሊቲ ኬላ ስንደርስ ማለት ነው ባንዲራ ይዛችሁ ለምን መጣችሁ በማለት ፌዴራል ፖሊሶች ከመኪና ስሩ ድሮም ባንዲራውን አምጡ ብለው ሶስት ሰው ማለት ነው ከኛ ውስጥ ቀጥቅጠው ሁለት ሰው እስካሁን ድረስ ተኝቷል።
ምን አይነት ባንዲራ ነው?
የኦሮሞ ባንዲራ ነው፣ አረንጓዴ እና ቀዩ ነው። እሱን ለምን ይዛችሁ መጣችሁ በመባል ነው የተደበደብነው። ይኸው እጄም እዚህ ጋር ተመትቻለሁ፣ ጎኔም ታሽቼ ነው ያለሁት።
የኢሬቻ ክብረ በዓሉን በተመለከተ ምን ተሰማ? ምን አየ?
እኔ እዚህ መጥቼ አባቴ ያላየውን በማየቴ ባይዘው አባቴ ከዚህ 110 ኪሎ ሜትር ሸዋ ፍጭ የምትባል ከተማ ላይ ነው ተወልዶ ያደገው። ያገለም ሰመጥቶ ነው የተወለድኩት እዛ። እሱ እዚህ ጎረቤት ሆኖ ያላየውን ዛሬ እሱ ባይሆን ሳይኖር እኔ መጥቼ በማየቴ ዳግመኛ ሁለተኛ እንደተወለድኩ ሰው ነው ራሴን እየቆጠርኩ አለሁት። እና በየአመቱ እንደዚህ በፍቅር በአንድነት ተሰባስበን የመጣ ነው ብቻ ሳይሆን በየወረዳ ውስጥ የቀሩትንም ሁሉ ከስከሰን አቅመ ደካማውንም ባለን አቅም ከጎናቸው ሆነ በአንድነት መጥተን በዓላችን በሰላም በፍቅር አክብረን በአንድነት ቀን ደስ ብሎኛል።
ካላንቱን ብሎ የመጣው የራስ ተባላላ ደስታ ሊሰማኝ ትልቅ በዓል ነው። በአመት አንዴ ስራ የማስበበትና ተዘጋጅቶ መጣው ቤተሰብኛ ይበልጥ ደግሞ ከአሁን በኋላ እየጠነከረ እየሰፋ ነው ሄደ እንጂ እያሰራ ሄደ።
ይሄ ትልቅ ነገር ደግሞ የተገኘው በትልቅ ትግል እዚህ ቦታ ላይ አሁን ኦንላይን የምናወራበት ቦታ ላይ ልጆቻችን የሚደረፉበት የሚደመደሙበት ወጣቶቻችን ብዙ ነገር የደረሰባቸው ቦታ ላይ ደግመን እሬቻን ከመቶ 50 ዓመት በኋላ እንደገና እዚህ ቦታ ላይ በማክበራችን ይሄ ትልቅ እግዚአብሔር የሰጠን እድል ነው። በጣም ቀደም ይፈታል እድሉ አግኝተው ወደ ስንትም የመጣው ይሄንን እድል አግኝተው ላከበሩ ሰዎች ትልቅ እድል ነው። ላላከበሩ ሰዎች ደግሞ ፊንፊኔንና ዙሪያዋን ኦሮሚያን ማሳደግ በልማት በተለያየ ነገር በመደጋገፍ እንዲያሳድጓት ይሄ የምናየው ድርጅቻ በጣም ትልቅ ነገር እያደረገ ነው። ትልቅ የቱሪዝም ገቢ ያስገኛል። ቱሪዝም ደግሞ ህዝብ ደግሞ ሲሰበሰብ ብዙ ገንዘቦች ትራንዛክት ያደርጋሉ ወይም ይንቀሳቀሳሉ። ስለዚህ ለዚህ ብቻ ሳይሆን ደግሞ ሀገራችን ጥሩ ኢሜጅ እንዳላትና ሀገሮች ወደዚህ መጥተው እቺን ሀገር እንዳያወጡና እንዳያሳጥቋት ይጠቅማል። ስለዚህ መሳተፋችን መንቀሳቀሳችን ደግሞ ጥሩ ኢሜጅ ይፈጥራል ማለት ነው።
የስነ ስርዓቱ ተካፋዮች የተለያዩ መዝሙሮች፣ ዘፈኖችና ዜማ እያሰሙ በህብረት በመሆን ነው ባሉን ሲያደምቁት የነበረው። የዘንድሮ ኢሬቻ በዓል ላይ ከኦሮሞ ማህበረሰብ በተጨማሪ ከተለያዩ የኢትዮጵያ ብሔር ብሔረሰቦች የበዓሉ ታዳሚ ሆነዋል። አቶ ሰለሞን ላሌ የሲዳማ ዞን ምክር ቤት አፈ ጉባኤ ናቸው።
ኢሬቻ ለማክበር ነው የመጣነው። የበዓሉን ታዳሚ ህዝብ ይዘን ነው የመጣነው።
ምን አዩ እርሶ ጨምበላላ ላይ ካዩት አንድ ላይ ምን ይነግሩኛል?
አዲሱን አመት የሚቀበልበት ነው ፍቼ ጨምበላላ። የአመት የዘመን መለወጫ በዓል ነው። የኦሮሞ ህዝባችንም እንደዚሁ የኢሬቻ የምስጋና ለፈጣሪው ምስጋና የሚሰጥበት ቀን አለባበሱም በአጠቃላይ የኦሪጅን ሆነ ነው ያየነው።
ዛሬ በአዲስ አበባ የተደረገው የኢሬቻ ክብረ በዓል ከክብረ በዓል ሂደቱ በተጨማሪ ድጋፍም ተቃውሞም የሚመስሉ የተለያዩ ድምጾች ተሰምተውበታል። በተለይ በአዲስ አበባ የሚታዩ የፖለቲካ ጉዳዮችን በተመለከተ መከባበር ላይ የተመሰረተ እንዲሆን የበዓሉ ታዳሚዎች አሰምተዋል። ሌላኛው የበዓሉ ታዳሚዎች ያሰሙት በኦሮሚያ ብሔራዊ ክልላዊ መንግስት በወለጋ አካባቢና ሌሎች ያለውን ግጭትና የኮማንድ ፖስት አስተዳደርንም በተመለከተ ድምጻቸውን አሰምተዋል። በዓሉ በሰላም መጠናቀቁን የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዝዳንት አቶ ሽመልስ አብዲሳ ከሰዓት በኋላ በሰጡት መግለጫ አስታውቀዋል። አቶ ሽመልስ ይህ በዓል እንዲሳካ አስተዋጽኦ ላበረከቱ ሁላ ምስጋና ይገባቸዋልም በማለት ነው ያስታወቁት።
አገራችን ብሔር ብሔረሰቦች፣ የአገራችን ህዝቦች በሚያስደንቅ መልኩ የኢሬቻን በዓል የራሳችሁ በዓል አንዱ አቅም አርጋቹ ወስዳቹ ከሰሜን ከደቡብ ከምስራቅ ሁሉም ቤር ቤረሰብ የራሱን ባህል የራሱን ማንነት ይዞ ይሄን ባህል ለማክበር በመዲናችን በአዲስ አበባ ተገኝታቹ በሚያስደንቁ ሁኔታ ኢትዮጵያን ከፍ በሚያደርግ ሁኔታ ኢትዮጵያዊነት ላይ ትልቅ አቅም በሚጨምሩ ሁኔታ ሰላም አንድነት ላይ ከፍተኛ ስፍራ ባለው ሁኔታ የኢሬቻን በዓል አክብራቸዋል። መታችሁ የራሳችሁ ስላረጋችሁት ቆንጆ ስላረጋችሁት እናመሰግናለን። ኢሬቻ የሰላም የአንድነት የይቅርታ ባህል መሆኑን በተግባር አረጋግጣቸዋል። ኢትዮጵያኖች የሚያሳስራቸው አንዱ ለአንዱ ስጋት ሳይሆን አንዱ ለአንዱ ስጋ መሆኑን አንዱ ለአንዱ አቅም ጉልበት መሆኑን ያንዱ ባህል የሌላ ባህል መሆኑን በተግባር ኢትዮጵያኖች ታሪክ በመስራት አሳይታቸዋል። ለዚህ ድንቅ ስራችሁ አመሰግናችኋለሁ። ከልብ የመነጨ ምስጋና በኦሮሚያ ክልላዊ መንግስት ስምና በራስም አቀርብላችኋለሁ። የፌደራል መንግስት ክቡር የፌደሪ ጠቅላይ ሚኒስትር ዶክተር አብይ ይሄ በዓል በዚህ እንዲከበር ከአባገዳዎች ጋር ጭምር በመመካከር የስታፋሉን የፌደራል ስትራክቸሩን ሁሉም እዚህ ውስጥ ተባብሮ በአንድነት እንዲሰሩ በማድረግ ላደረጉት አስተዋጽኦ በኦሮሚያ ክልላዊ መንግስትና በራስም ልባዊ ምስጋና ላቀርብ እወዳለሁ። በአጠቃላይ ሬቻ ያለምንም እንከን ውሃ ሳይፈስ በሰላም በደስታ የኢትዮጵያኖች የአንድነት የትብብር አቅም መሆኑን ባሳየ መንገድ እንዲጠናቀቅ አድርጋቸዋል። እናመሰግናለን።
አቶ ሽመለስ በመቀጠልም የኢሬቻ ክብረ በዓል በነገው ዕለት በቡሾፍቱ ከተማ የሚከናወን መሆኑን አስታውሰው በመሰል ሁኔታ የአዲስ አበባ ሆረፊንፊኔን ኢሬቻ እንዳደመቃችሁ ሁላ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በቡሾፍቱም ተገኝታችሁ የክብረ በዓሉ ተቋዳሽ እንድትሆኑ ሲሉ ነው ጥሪ ያቀረቡት።
ሁሉም አካባቢ ያለው ባህል በየቦታው እየተከበረ አንዱ አንዱን እንዲያቅ አንዱ አንዱን እንዲስ አንዱ ካንዱ እንዲማር አንዱ ያንዱን ህመም እንዲጋራ ከአንዱ ቀጥና ደግሞ አቅም ሌላ አቅም ወስዶ ጨምሮ ሌላ ተጨማሪ አቅም መፍጠሪያ እንዲሆን ሁላችንም መተባበር ይገባናል። ይሄ ነው ከኛ የሚያምረው። ማማር እንደሚችልም በተግባር አሳይታችኋል። ሁላችሁም ጀግኖቻችን ናችሁ። ሁላችሁም ትልቅ ተግባር ፈጽማችኋል። እናመሰግናለን። የነገውም የሆራር ሰዴ ቢሾፍቱም ይከበረው በዓል በዚሁ እዚህ በተደረገው አዲስ ታሪክ ሁሌም ታሪክ ያስታወሰው የሚሄደውን ተግባር እንደፈጸማችሁ እዛም አዲስ ታሪክ እንደምትፈጽሙ ምንም ጥርጥር የለኝም። ሁሉም በየብሔረሰብ ሁሉም ኢትዮጵያዊ በሆራር ሰዴ ተገኝታችሁ በከፍተኛ ደረጃ እንደተለመደው እንደምታከብሩ ምንም ጥርጥር የለኝም። በሰላም ያልቃል። ከሁሉም በላይ ፈጣሪ እግዚአብሔር በሚደንቅ መንገድ ይሄ ነገር በሰላም እንዲያልቅ በፍቅር እንዲያልቅ በትብብር እንዲያልቅ ረድቶናል። ፈጣሪንም ለማመስገን እፈልጋለሁ። ታይዘን አንዱ ለአንዱ አቅም ሆኖ ኢትዮጵያን ለመቀየር ኢትዮጵያን ወደፊት ለማራመድ እንተጋገዝ፣ እንተባበር፣ እንቻቻል የሚሊዮን መልእክቴን ላስተላልፍ እወዳለሁ። አመሰግናለሁ።
የቢሾፍቱ ኢሬቻ ክብረ በዓል ከነገ ንጋት ጀምሮ የሚከበር ሲሆን በነገው ዘገባችን ሂደቱን ተከታትለን እንዘግብላችኋለን። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታርን ለዘገባው። እንዳለው እንግዲህ በነገው ምሽት የቢሾፍቱን የሆራር ሰዴውንም ክብረ በዓል ይዘን እንመለሳለን። በነግራችን ላይ በዚህ በዛሬው አከባበር ላይ የተነሱ አንዳንድ ድምጾች፣ አንዳንድ ጥያቄዎች ለመንግስት ባለስልጣናት የቀረቡትን መልስ እንፈልግባቸዋለን፣ ጠይቅባቸዋለን ከባለስልጣናቱ። ወደፊት ዘርዘር ያሉ ዘገባዎችን በዛም ላይ ይዘን እንመለሳለን። ሰላም አውርድልን፣ እርቅ አውርድልን። የኢሬቻ ጣዕመ ዜማ ነው። ናፍቆ ሶቦካ ነው።
አረ ተመልካ አራራኬ ካባናኬ ንቡጃቲሜ አራራኬ ካባናኬ ዮ ያዋ ከመልካውምቴ tulumte yo dargayai borana yo kate tangadae yo barathake arabbi yo baru banavane yo kabra garre yo kumage nyachinti sabara galanu galchi are sauma gabina ke inji vanno ke nu bigatine gabina
እናመሰግናለን ናፍቆ ሰቦቃ። የሰላም የእርቅ የመግባባት የበረከት አመት ይሁን መጪው ጊዜ። እዚያው ዛሬ አዲስ አበባ ላይ ተከብሮ በነበረው የእሬቻ ክብረ በዓል ላይ ከተሳተፉት መካከል አስቴር ዳምጠው አንዳንድ ይቅርታ ፀሐይ ዳምጠው አንዳንድ አክባሪዎችን ተሳታፊዎችን አነጋግራለች ነው።
ስሜ መጋቢያ ማኖት ቄስስ ለሜሳ ኦሊቃ ጃለታ አባላለሁ። እስከ ምስራቅ ወለጋ ሆሮ ጉድሩ ነው የመጣሁት። ይሄንን እሬቻን ባል ለማከበር ነው። ልክ እንደ በኢትዮጵያ ኦርቶዶክስ ተዋህዶ ማኖት ወደ ጥምቀት ስንሄድ እኛም በውሃ እንጠመቃለን። ያንን ውሃ እግዚአብሔር መንፈስ ስላለበት የእግዚአብሔር መንፈስ በውሃ ላይ ሰፈነ ይላል ኦሪት ዘፍጥረት ምዕራፍ 1:1 ላይ። የእግዚአብሔር መንፈስ የእግዚአብሔር ኃይል በዚህ በውሃ ላይ ስላለ ነው እንጂ የኦሮሞ ህዝብ ይሄንን ውሃ አምላኩን አድርጎ አይደለም። አንድ አምላክ ነው የሚለው ዋቀቶ ብቻ ይላል እንጂ ሌላ ነገር አምልኮትም የለም እንደተረዳን እንዳወቅነ። ስለዚህ ይሄንን ኦሮሞ ታሪኩን እንዳይ በአንድነት እንዳይኖር ታሪኩን ለማጥፋት የተለያየ ህሊናቸውን ለማደከም እንደሚያደርጉት ተሳስተዋል ማለት ነው። የበለጠ ደግሞ መማር አለባቸው ማወቅ አለባቸው። በሚቀጥለው ደግሞ እግዚአብሔር ካለ ይሄንን ህዝብ በሰላም ወደ መጣበት በሰላም ገብቶ ይሄንን ተቻችሎ እንደ ኦሮሚያ ደግሞ ጥላ ከለላም የለም። ማንኛውም በርበረሰብ በወለጋም ሆነ በቦረናም ሆነ በሸዋም ሆነ ተቃቅፎ አቅፎ ያለውን ሌላ በርበረሰብም እንደሚወራ አይደለም ኦሮሞ ቻይ ነው። ስለዚህ ይሄንን ኦሮሚያ ተቻችሎ ተፋቅሮ በአፍ ብቻ ሳይሆን አንድ መሆን አለበት። ስሜታዊ መሆን ሳይሆን አንድነት መሆን አለበት። ለሌላም በር ፍቅር ማሳያት አለበት። ተቃቅፈን ተቻችለን መኖር አለበት ይላሉ። አመሰግናለሁ።
ፋንሲን ባላላ የመጣው ከዚህ ከአዲስ አበባ ከጨርቆስ ካራ ቀበሌ ነው። የሬቻ ከዚህ በፊት በቡሾፍቱ እንደ ይከበር ነበር፣ ግን በፊንፊኔ ውስጥ በሀገሩ ላይ በመሬቱ ላይ የኦሮሞ ህዝብ እሬቻን ሳከብር አልነበረም፣ ስገፋ ነበር። ዛሬ ግን ከ150 አመት በኋላ ዛሬ ይሄን ማየቴ ለኔ እንደ አዲስ እንደተፈጠረኝ ነው ቆጥሮ ደስ ይለኛል በጣም። እሬቻ አምልኮ ሳይሆን አንድነትን እኩልነትን ይዞ የመጣ እሬቻ ነውና ይሄንን ነገር ሁሉም ባለበት ቦታ ላይ ይሄን ነገር መቀየር አለበት። እሬቻ የሰላም የፍቅር መሆኑን ማስተላለፍ እፈልጋለሁ።
የመጣሁት ከከምባታ ዞን መዲና ድራሜ ነው። በፊንፊኔ የሚከበረውን እሬቻ ለማክበር ከመቶ በላይ የምንሆን የከምባታ ብሔር ተወላጆች ዛሬ እዚህ መስቀል አደባባይ ተገኝተናል። ከወንድም የኦሮሞ ህዝብ ጋር በመሆን ከመቶ 50 አመታት በኋላ ለመጀመሪያ ጊዜ የሚከበረውን የእሬቻን በዓል አብረን እያከበርን እንገኛለን። የኩሽ ቤተሰቦች ሁሉም የብራ በዓል አላቸው። የክረምቱ ወር አልፎ ጸደይ ሲጠባ መስከረም በሚጠባበት ሰዓት ላይ ከምባታ እንደ ከምባታ ለምሳሌ እኛ መሳላ የሚባል በዓል አለን። እዚህ ደግሞ ኦሮሞ ህዝብ ደግሞ እሬቻን ያከብራል። የብራ በዓል ናቸው። የምስጋና በዓል ነው። ከዚህ በፊት የእሬቻን በዓል አክብረን አናውቅም እኛ እንደ ከምባታ ብሔረሰብ ማንም። ምክንያቱም ከዚህ በፊት የነበሩ ነገሮች የሚለያዩንን ነገር ነው ስንሰበክ የነበረው። አሁን ግን ከሚለያዩን ይልቅ ነገሮች ይልቅ አንድ የሚያደርጉን ነገሮች እንዳሉን ስለተረዳን አንድ ላይ ሆነን ብናከብር ይበልጥ ደምቀን እንታያለን፣ ይበልጥ ጠንክረን እንታያለን፣ ለልማትም አቅም እንሆናለን በሚል ሐሳቤ ነው ዘንድሮ ለመምጣት ይቻላል?
ከረምት ሁሉ ነው የመጣው። ራመካ ያራሶባላለሁ። ለሬቻ ነው ደስታን የተሰማኝ። ትልቅ ባል ነው። በአመት አንዴ ስራዬ ብዬ ማሰበበትና ተዘጋጅቼ መጣው ሬቻ ነው። ከልጅነቴ ከ15 አመት በላይ አሁን 26 ሆኖኛል። 11 አመት ምናምን አዲስ አበባ በመሆኑ ደስ ብሎኛል። ይበልጥ ደግሞ ካሁን በኋላ እየጠነከረ እየሰፋ ነው የሚሄደው እንጂ እያጠራ አይደለም። በጣም ደስታ ነው የሚሰማኝ ከምንም በላይ። ፊንፊኔ ለመከበሩ የጠፋው ከዚህ በፊት የጠፋው ወደ ፊንፊኔ መመለሱ ለኔ ትልቅ ደስታ ነው።
ስሜ ዳኜ ተመስገን እባላለሁ። ከመካኒሳ አካባቢ ነው የመጣሁት፣ እዚሁ አዲስ አበባ ማለት ነው። እኔ ይሄ ድባቡ በጣም ደስ ይላል። እንደሚታየው በዙሪያችን ያለው ነገር ትልቅ ነገር ነው። ይሄ ትልቅ ነገር ደግሞ የተገኘው በትልቅ ትግል እዚህ ቦታ ላይ አሁን ቆመን የምናወራበት ቦታ ላይ ልጆቻችን የሚገረፉበት፣ የሚደበደቡበት፣ ወጣቶቻችን ብዙ ነገር የደረሰባቸው ቦታ ላይ ደግመን እሬቻን ከመቶ አምስት አመት በኋላ እንደገና እዚህ ቦታ ላይ በማክበራችን ይሄ ትልቅ እግዚአብሔር የሰጠን እድል ነው። በጣም ተደንቄበታለሁ፣ ተደምሜበታለሁ። የምናየው እሬቻ በጣም ትልቅ ነገር እያደረገ ነው። ትልቅ የቱሪዝም ገቢ ያስገኛል። ህዝብ ደግሞ ሲሰበሰብ ብዙ ገንዘቦች ትራንዛክት ያደርጋሉ ወይም ይንቀሳቀሳሉ። ስለዚህ ለዚህ ብቻ ሳይሆን ደግሞ አገራችን ጥሩ ኢሜጅ እንዳላትና ብዙ የተለያዩ አገሮች ወደዚህ መጥተው እቺን አገር እንዳያዩትና እንዳያሳድጓት ይጠቅማል። ስለዚህ መሳተፋችን መንቀሳቀሳችን ደግሞ ጥሩ ኢሜጅ ይፈጥራል ማለት ነው።
አመሰግናለሁ ፀሐይ ዳምጠውን። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። አሁን አዲስ አበባ ላይ 3 ሰዓት ከ31 ደቂቃ ሆኗል። ከ32 ለመሆን ጥቂት ሰከንዶች ይቀራሉ። ባህል ሁሉንም ያኮራል፣ ባህላችንን እናክብር ይላል ከበደ ወየሳ በተከታዩ ጣዕመ ዜማ። አመሰግናለሁ ከበደ ወየሳን። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። የኢሬቻ በዓልም አከባበር ከቢሾፍቱም በነገው ምሽት እንደዚሁ ማቀናበራችንን ማቅረባችንን እንቀጥላለን። በዓሉን እያከበራችሁ ያላችሁ በድጋሚ እንኳን አደረሳችሁ። መልካም ምስጋና፣ መልካም የኢሬቻ በዓል። መጪውም ዘመን እጅግ የከበረ እንዲሆን ምኞታችን ነው። ከአሜሪካ ድምፅ ራዲዮ ጣቢያ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። ከፕሌይ ስቶር ወይም ከአፕ ስቶር አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። አሁን አት ቪኦኤ አምሃሪክ ብላችሁ ላይቭ በፌስቡክ ልታገኙን ትችላላችሁ። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሩ ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ቴክኒሻኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። ንጉሱ ቀደም ሲል ስሜን በፈረንጅኛ ጠራኸው እያለ ሲወቅሰኝ ነበረ። ንጉሱ ታምሬ አስተካክያለሁ። አሁን ወደ ተከታዩ ዝግጅታችን እንለፍ። ባለፈው ሳምንት ውስጥ መስከረም 20 ዓለም አቀፍ የቡና ቀን በዓለም ዙሪያ ታስቦ ውሏል። ዕለቱን በማስመልከት የቡና ተመራማሪና ባለሙያ ጋብዘን ነበር። ዶክተር ታደሰ ወልደ ማርያም ይባላሉ። ከአካባቢ ጥበቃና የቡና ደን መድረክ እንዲሁም ከቡና ቀላ ተብሎ ከሚጠራው የቡና አምራቾችና አቅራቢዎች ማህበር መሪዎች አንዱ ናቸው። ዛሬ ያለውን የኢትዮጵያን ቡና ምርት ከአራት እጥፍ በላይ የማሳደግ እቅድ እንዳለ እንደሚያውቁ ባለፈው ክፍል ነግረውናል። ይሄ በሚመጣው የእድገትና የትራንስፎርሜሽን እቅድ ውስጥ የተካተተ እንደሆነም ጠቁመውናል። ስለ ጥራት፣ ስለ ትብብር፣ ስለ አየር ንብረት ለውጥ ስጋት ተነጋግረናል። እነሆ የውይይታችን የመጨረሻ ክፍል። እርሶ ሳይንቲስትም ኖት ዶክተር ታደሰ፣ ከዓለም አቀፍ ሳይንቲስቶች ጋርም እንደሚሰሩ አውቃለሁኝ። በተለይ ከእንግሊዙ ሮያል ቦታኒክ ጋርደንስ ጋር እንደሚሰሩ አውቃለሁኝ። በዚያ ደረጃስ ዓለም አቀፍ አጋሮችን፣ ዓለም አቀፍ ተመራማሪዎችን ወደ ኢትዮጵያ የቡና ምርት ማስገባት የሚቻልበት ሁኔታ አለ ወይስ አሁን እየሰሩ ያሉ አሉ?
ቡና ለኢትዮጵያ ትልቅ ስትራቴጂክ ተክል ነው እና ብዙ ጊዜ ያው ጥናቶች እነዚህ አጠቃላይ የሆኑ ነገሮች ላይ ካልሆኑ የውጭ በተለይ በማራባት ዝርያ ማሻሻል ጋር በተገናኘ የእኛ ሀገር የምርምር ስትል በጥንቃቄ ነው የሚሰሩት። ማለት የጀነቲካ ስርቆቱ ምንም ስላለ የሌላ ሀገር ቡና ብሪደሮች እዚህ መጥተው ከመስራት ትንሽ ጠበቅ ያለ ክትትል የሚደረግ ስለሆነ እስካሁን እኔ ማውቀው የለም። በተለይ ዝርያን በማሻሻል ወይ ምርትና ምርታማነትን በመጨመር የሌሎች ሀገሮች ምክንያት አንድ ኢንተርናሽናል ሌሎች የሌላ ሀገር ተመራማሪዎች ከኢትዮጵያ ጋር ፓርትነር ለመሆኑ የሚፈልጉት በተለይ የቡና ዝርያ ከአግሮኖሚ ጋር የተገናኘ ምርምር የሚያደርጉ ድርጅቶች የሚፈልጉት ምናልባት ዝርያውን ከዚህ ወስዶ ሌላ ሀገር ለመመራመር ነው እንጂ እዚህ ሀገር ያለውን አቅም የመገንባት ክፍል የለም። አሁን እኛ በብዛት ኢኮሎጂው ጋር የተገናኘ ነገር ነው እንጂ አግሮኖሚ ላይ አልሰራንም። የዚህ አይነት ፍላጎት ያላቸው ብዙ አይደሉም። እንግዲህ ምናልባት አሁን አዲስ ደግሞ የአውሮፓ ህብረት ከአሁን በፊት የኮፊ ኢምፕሩቭመንት ፕሮግራም የሚባል ነበር ብሎ
የቡና ማሻሻያ መርሃ ግብር ማለት ነው።
አራት የተለያየ ፌዞች ሰርቶ በመሀል ተቋረጠ። ከሚስት ከአስር አመት በላይ ሆኖታል ከቆመ። የአውሮፓ ህብረት የቡና ሴክተር ድጋፍ ነበር። አሁን እንደ አዲስ ፕሮግራም ጀምሮ ነው የሚያስቡ ከ2020 ጀምሮ ሞስት ከሶስት ወር ከዚህ በኋላ ይጀምራሉ። እዛ ላይ የተወሰነ ወረዳዎችን መርጦ ስለሚሰሩ ምናልባት በዚህ ሴክተር የማሻሻል ሊሰሩ ይችላሉ። ምርምሩንም ነው የሚያግዙት። እንግዲህ የውጭ ባለሙያ ያምጡ አያምጡ እርግጠኛ ባልሆንም በተለይ ምርምሩ በጣም ትልቁ የቡና ምርምር ቻሌንጅ የአቅምም ነው፣ የፋይናንስ የበጀት ሊሚቴሽንም ያው ሁሉም ምርምር ነው። በእርግጥ ቡና ደግሞ እንደ ማንኛውም አንድ ክሮፕ ይታያል። በገበያ ስታይ እንደ ስትራቴጂክ ክሮፕ ትልቅ ትኩረት ይሰጠዋል። አብዛኛውን የፎረን ከረንሲ ያስገኛል። ግን የሪሰርች በጀት ደግሞ ስንመጠ ብዙ ጊዜ እንደ ማንኛውም አንድ እህል ዘር ተብሎ መጠነኛ በጀት ስለሚሰጥ እጥረት አለ እና እነዚህ አይነት ፕሮጀክቶች ቡና ላይ ቆሞ ነበር ለረጅም ጊዜ። ይሄ ፕሮጀክት ትልቅ ገዛ ይሰጣል ብዬ ገምታለሁ። አሁን የቡና ባለቤትም አለው። የቡናና ሻይ ባለስልጣን ተመልሶ መቋቋሙ የተለያዩ ተጨማሪ መንግስት ያልቻለው ቦታ ክፍተት ያለበት ቦታ ላይ ተጨማሪ ገንዘብ ሊያመጣ የሚችል አቅም ያለው ኢንስቲትዩሽን ስለሆነ በዚህ መልኩ ብዙ ችግር ይቀረፋል ብዬ ተስፋ አድርጋለሁ።
ይህን ጥያቄ ያነሳሁት ዶክተር ታደሰ ከዚህ ምርትን ከማሳደግ ጋር ጥራትም አብሮ ማደግ ስላለበት ነው። የጥራቱ ሁኔታ ምን ያህል ትኩረት ተሰጥቷል? በዛው መጠን በዓለም ገበያ ላይ የቀረበ ተፎካካሪ መሆን ተመራጭ መሆን እንዲችል የኢትዮጵያንም ስም ይዞ መሄድ ስለሆነ ማለት ነው የሚደረግ ጥረት ትኩረት አለ ወይ ለማለት ነው። ይሄንን የምርምር ጉዳይና ዓለም አቀፍ ትብብርን ጉዳይ እዚህ ማስገባት ማንሳት የፈለኩት
ትክክል ነው። ጥራት አንዱ ግን ትልቁ የኢትዮጵያ ቡና ጣዕሙ በጣም ከፍተኛ ተለያይነት አለው። እንደ ተለያይነቱም ደግሞ በዚህ ላይ በጥራት ባለመዘጋጀቱ እንደ አንድ ወጥ የሆነ ኮንሲስተንት የሆነ ገዢው የሚፈልገው አይነት ቡና ለማዘጋጀት ብዙ ችግር አለው። አንዱ ከዚህ ከዝግጅት ጋር ነው። ገበሬ በራሱ አቅም ጥራት ያለውና የጠበቀ ቡና ለማዘጋጀት አነስተኛ ገበሬ ስለሆኑ ለዛም የሚሆን አቅም የላቸውም እና በተለያየ መልኩ በተለይ እነዚህ ህብረት ስራ ማህበራትም ሲሰሩ ነበር። አሁን ደግሞ ከቅርብ ጊዜ ወዲህ በተደረገው ማሻሻያ የቡና ላኪዎችም ሌሎችም ሰዎች ወደ ታች ወርዶ ከገበሬ ጋር ቀጥታ እንዲሰሩ የሚያስችሉ ሁኔታዎች ስለተመቻቹ ብዙ የቡና ኤክስፖርተሮች ወደ ገበሬው ቀርበው የቡና ማበጠሪያ እያቋቋሙ አትሊስት ጥራት ብዙ እየተሻሻለ የመጣ ይመስለኛል። ከቅርብ ጊዜ ወዲህ እንደዚሁ ቡና ቀላል ያቋቋሙ ድርጅቶች ለምሳሌ ድርጅት ጠንጣሽ ትሬዲንግ የሚባል ኩባንያ ነው።
ቡና ቀላ ማህበርን ማለት ነው።
ቡና ቀላ ማህበርን ከሚያገኝ ትርፍ ለዚህ ለበጎ ስራ እንዲውል ያደርጋሉ። እስከ 10% ትርፋቸውን ለዚህ በጎ ስራ ያውላሉ እና ገበሬውን የመርዳት አሁን እነሱን ሳያቸው ብዙ የማበጠረ እሸት ቡና መፈልፈያዎች የተለያዩ የቡና ማምረቻ ቦታዎች አቋቁሞ በገበሬ ላይ ቀጥታ እየሰሩ ነው ያሉት። ምርቱ ከአምራች ወደ ኤክስፖርተር ነው። በመሀል ያለው የቫሊ ቼንም ስላጠረ ገበሬም ከኤክስፖርት የሚያገኘው ሼር ከፍ ያለ ነው የሚሆነው ማለት ነው። ቡናውን በጥራት ይዘጋጃል። ገዢዎች የሚፈልጉት አይነት ጥራት የለመዱት አይነት በየጊዜ በየአመቱ ተመሳሳይ ውጤት የሚያገኙበት አይነት ነገር ሁኔታ ስለሚፈጥር እንደዚሁ እንደ ቀርጫሺ ሁሉ ብዙ ኤክስፖርተሮች እንደዚህ አይነት ስራ እንደጀመሩ አውቃለሁ። የፕራይቬት ሴክተር ሮል የግል ኤክስፖርተሮች ሚና በጣም ከፍተኛ ነው። ጥራትን ለማሻሻል ለገበሬ ብቻ ከተውን ጥራት ላይ ልንደርስ አንችልም። በዚህ መልኩ ማህበራትም ተጠናክረው የበለጠ ከገበሬ ተቀብሎ ቢሰሩ በጥሩ ሁኔታ ማዘጋጀት ይቻላል።
ዶክተር ታደሰ እንግዲህ እርስዎ የሚሰሩት በአካባቢ ጥበቃም ጉዳይ ላይም ነው። ከቡና ጋር ተያይዞ የቡና ደንም ላይ ነው ዋናው ስራው ያለው። ብዙ ጊዜ እየሰማን ያለ ነው አሁን ወደ መጨረሻ አመታት ቡና ከፍተኛ አደጋ ላይ እንደሆነ ነው። በዓለም አቀፍ ደረጃ ከአየር ንብረት ለውጥ ጋር ተያይዞ ያለው ሁኔታ አስጊ እንደሆነ ነው የምንሰማው። ምንድን ነው በአሁኑ ሰዓት የኢትዮጵያስ ቡና ዕጣ ፈንታ?
አንድ ከእነዚህ ከሮያል ቦታኒክ ጋርደን ኪው ሰዎች ጋርም ከሌሎች ከኦክስፎርድ ዩኒቨርሲቲም ሰዎች ጋር ጥናቶች አድርገናል እና ጥናት በኢትዮጵያ ቢሆን የተለየ አይደለም። እንደዚህ የአየር ንብረት ለውጥ ጉዳት ከሚያደርስባቸው ሀገሮች አንዷ ነች ኢትዮጵያ። ከ40-60% የሚሆነው አሁን ለቡና ተስማሚ የሆነ ቦታ ከተወሰኑ አመታት በኋላ ተስማሚ ላይሆን ይችላል። በተለይ ዝቅተኛ ቦታ ላይ ያሉት ከመሬት ቀለል ብላ ያላቸው ከፍታ ዝቅተኛ ያሉ 1200-1300 አንጥሮ ቡና የምናመርትባቸው ቦታዎች ምቹ ላይሆኑ ይችላሉ። ያ ነው አንዱ ትልቁ ስጋት። እንግዲህ ቡና በየ10 አመቱ ኦልሞስት ወደ 32 ሜትር ከፍ ወዳለ ቦታ መወሰድ አለበት። አሁን ከመጡትና
ይሄ የሚሉኝ እየተንሸራተተ ነው ማለት ነው ወደ ደጋማ አካባቢዎች እየዘለቀ፣ በፊት ደጋማ የሆኑ አካባቢዎች ደግሞ ሞቃት እየሆኑ ወይና ደጋ ወይም ቆላ እየሆኑ ናቸው ነው እያሉኛል።
ድሮ ዛፍ የማይበቅልባቸው ይባላል 3200 ሜትር በላይ ትሪ ላይን ይባላል በኮሎጂ
ከባህር ጠለል በላይ ማለት ነው።
ከባህር ጠለል በላይ ከ3200 በላይ ሲወጣ ዛፍ አይገኝም። ትልቅ ለምሳሌ ጽድ በቅሎ ቢገኝ ትልቅ ዛፍ አይሆንም። ሽረብ ነገር ነው የሚሆነው፣
እንደ ቁጥቋጦ ነገር ነው የሚሆነው።
ያ ሙቀዝቃዛ ስለሆነ ግን ቡና ራሱ ከዛ በላይ ይወጣል። በፊት አየሩ እየሞቀ ሲሄድ ያ ማለት እንግዲህ ማይግሬት ማድረግ አለበት። ግን የአየር ንብረት ለውጡ ፈጣን ነው። እንደገና ደግሞ ቡና ደን ይፈልጋል፣ ጥላ ይፈልጋል። እነዛ ቦታዎች አሁን በአሁኑ ጊዜ ደን የላቸውም። ስለዚህ ቡናን ማምረት ወደ ላይ ሊወጣ ይችላል። ኢትዮጵያ ተስማሚ የሆኑ ቦታዎች ይኖሯታል ደጋ ቦታ ላይ ለቡና የሚሆን ነገር ግን ዝግጅት ያስፈልገዋል። ዝም ብሎ ተስማሚ ስለሆነ በተለይ ከአየር ንብረት አኳያ ተስማሚ ስለሆነ ብቻ ይሆናል ማለት አይደለም። ሌሎች ኮሌጅ ሰርፈርቶች ያሉ አሁን እንዳልኩት የደን ሁኔታን ይፈልጋል ቡና። ስለዚህ እነዚህን መልሰን የተፈቱን ደኖች መልሰን እንዲያገግቡ በማድረግ በውስጣቸው ደግሞ ቡናን በመትከል ካሰፋን ነው። አሁን ትልቅ መንግስትም በትልቅ ስትራቴጂ አድርጎ እንግዲህ ቡናን በሰፊው ለማምረት የታቀደውና 3-4 እጥፍ ለማሳደግ የታሰበው እንዲሁ ከንትኑ ጋር ብያያዝ ከደን ልማት ስትራቴጂውም ጋር
ያያስሩ ነው የሚሆነው። እሱን ላነሳሎት ነበረ። በዚህ ሁኔታ ጠቅላይ ሚኒስትር አብይ አህመድ የጀመሩት ይሄ ለአዲሲቱ ኢትዮጵያ አንድ ዜጋ 40 ዛፍ የሚል ስትራቴጂ ለቡና ልማት በተለይ ደግሞ የሚኖረው እንደው ዝም ብሎ ዛፍ መትከል ዛፍ ማብቀል ብቻ ሳይሆን ዋናው የሀገሪቱ የጀርባ አጥንት ለሆነው ቡና የሚኖረው አስተዋጽኦም እዛም ላይ ትንሽ ጊዜ እንዲወስዱልኝ እንፈልጋለሁ። ጥሩ አመጡት።
ጥሩ። እንግዲህ ደንም ሆነ ቡና ለረጅም ጊዜ ትኩረት አጥቶ የነበሩ ሴክተሮች ናቸው በኢትዮጵያ ውስጥ። አሁን እንግዲህ በዓለም አቀፍ ደረጃም ትኩረት እያገኘ ሲመጣ በእኛም ሀገር ትልቅ ትኩረት የተሰጠው ይመስላል። በተለይ በፖለቲካ ሌቨል ያለው ኮሚትመንት ማለት ቁርጠኝነቱ ያስደስታል። እንግዲህ የእኔ ፍራቻ ምንድነው? ዘመቻ ብቻ ሆኖ እንዳይቀር ያ በሳይንስ የተመራ ቢሆን በእውቀት ላይ የተመሰረተ ማለት ፕላን ተደርጎ በዘመቻ ተመስከር ደንም ያስፈልጋል። ደን በደንብ መስፋፋት ጥሩ ነው። ከዛ ወደ ተጓዳኝ ደግሞ የደኑ ኢኮኖሚያዊ ጠቀሜታ ለማስፋት አሁን ከደን ብዙ ምርቶች ሊገኙ ይችላሉ። ጣውላ እና ሌሎች ጣውላ ነክ ያልሆኑ ምርቶች አሉ። ከዛ ውስጥ አንዱ ቡና ሊሆን ይችላል። ስለዚህ ቡና አብሮ ሲስፋፋ ጥሩ ነው እላለሁ። በዘንድሮ ተከላ አይ ቲንክ እንደሰማ ነው እንዳየነውም አብዛኛው የእርሻና ደን ጥምር እርሻና ደን የሚባል አግሮፎረስትሪ አይነት ነው የተተከለው ተብሎም ነው። ኦልሞስት 75% 25% ብቻ ነው ለደህንነት የተተከሉት ችግኞች 25% ብቻ ናቸው የሚል ኮሚቴው መግለጫ ሰጥቶ ሰምቻለሁ። እና በዛ መልኩ እንግዲህ ዝም ብሎ ዛፍ ብቻ ማሳ ላይ የተተከለ ላይሆን ይችላል። ብዙ የፍራፍሬ ዛፎችን የተተከሉ ይኖራሉ። ቡናም በዛ ውስጥ ይጠቃለል። ለገበሬው ተጨማሪ የገቢ ምንጭ ሊሆን ይችላል። ለሀገሪቱም አሁን የታቀደውን ታርጌት በቀላሉ መምታት ይቻላል ብዬ ገምታለሁ። የከፍተኛ አምራች ሀገር ለመሆን
ዶክተር ታደሰ ወልደ ማርያም ወደፊትም በቅርቡ እንደዚሁ መለስ ብዬ ደግሞ አንዳንድ በሌሎችም አካባቢዎች ኢትዮጵያ ውስጥ ያለውን የቡና ልማትና ጥራት ጉዳይ ማስመልክቶ እንደዚሁ ከዚሁ ከደን እንቅስቃሴም ጋር ተያይዞ ያለውን እርሶ የሚሰሩበትን የቡና ላኪ ድርጅቶች ማህበር ቡና ቀላንም አስመልክቶ ትንሽ ሰፋ ያለ ማብራሪያ እንዲሰጡኝም ተመልሼ እመጣለሁኝ። ዶክተር ታደሰ ወልደ ማርያም ለዛሬ ግን በድጋሚ እንኳን ለዓለም አቀፍ የቡና ቀን አደረሰዎት። እንኳን ለአዲሱ ዓመት አደረሰዎት። እግዚአብሔር ይስጥልኝ ለሰጡኝ ማብራሪያ።
አሜን። እንኳን ማብራሪያ ለሰጠለው እኔም አመሰግናለሁ። እሺ፣ ለዘመን ካናደኝ
ገበያውን ማስፋፊያውን ወይም የማስፋፊያ ሐሳቦችን የመንግስትን እቅዶችና እንቅስቃሴውን አስመልክቶ የባለስልጣን መስሪያ ቤቱን አነጋግረን ደግሞ እንመለሳለን። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ነው ይህንን ዝግጅት እየተከታተላችሁ ያላችሁት። በዝግጅቶቻችን በርከት ማለት ምክንያት የሙዚቃ ቃና ትንሽ ጠበብ ብላብናለች። ለማንኛውም ከደሳለኝ መኮንን ድግስ በትንሹ ለዛሬ ቀመስ እናድርጋችሁ።
ሰላም ሰላም ሰላም። ጤና ይስጥልኝ የተከበራችሁ ሙዚቃ ቀረር ማጮች በእያላችሁበት የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ከአንደኝነት እስከ 10ኝነት ደረጃ የያዙትን ዜማዎች ነው ይዤላችሁ የቀረብኩት። በቀጥታ ወደ ዜማዎቹ ስናመራ በዚህ ሳምንት የ10ኝነትን ደረጃ የያዘው ኦልድ ታውን ሮድ የተሰኘው ሊል ናስ ከቢሊ ሬይ ሳይረስ ጋር የሚጫወቱት ዜማ ነው።
Yeah, I'm gonna take my horse to Old Town Road. I'm gonna ride till I can't no more. I'm gonna take my horse to the Old Town Road. I'm gonna ride till I can't no more.
I got the horses in the back, horse stock is attached. Head is matted black, got the boots black to match. Riding on a horse, ha, you can whip your Porsche. I've been in the valley, you ain't been up off that porch. Now, can't nobody tell me nothing. You can't tell me nothing. Can't nobody tell me nothing. you can go and ask me. My life is a movie, bull riding in boots, cowboy hat from Gucci, Wrangler on my booty. Can't nobody tell me nothing. Can't nobody tell me nothing. Can't tell me nothing.
ባለፈው አመት የታህሳስ ወር በገበያ ላይ የዋለውን ኦልድ ታውን ሮድ የተሰኘውን የሊል ናስ ዜማ ነው ያደመጥነው። ይህ ዜማ በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የ10ኝነትን ደረጃ ይዟል። የ9ኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ጉድባይስ የተሰኘውን ፖስት ማሎን ከዮንግ ተጋ በጋራ የሚጫወቱትን ዜማ እናገኛለን።
Me and Kurt feel the same. Too much pleasure is pain. My girl spites me in vain. All I do is complain. She needs something to change. Need to take out the ass. So f*** it all tonight. And don't tell me to shut up when you know you talk too much. But you don't got to stay. I want you out of my head. I want you out of my bedroom tonight. There's no way I can save you, cause I need to be saved too. I'm no good at goodbyes. We're both acting insane, but you're stubborn to change. Now I'm drinking again. 80 proof in my veins and my fingers are stained. Looking over the ass. Don't be with me tonight. Say you need it this hard, then you got it. Turn it out that it wasn't what you wanted.
I want you back here tonight. I'm trying to get you know. I wanna stand by you.
My heart is possessive. It got you precise. Can you not turn off the TV? I'm watching it fight. I sweat in garage. Blue diamond on shock. You're popping like dog. This nigga man eyes. You don't need a key to drive. Your car on the charges. I just wanna see the side. The one that's unbothered. And I want you to never go outside. My premise if they play my play my style.
I want you out of my head. I want you out of my bed. Through the night, there's no way I can save you. Cause I need to be saved too. I'm no good at goodbyes.
ባይስ የተሰኘው የራፐር ፖስት ማሎን ዜማ በዚህ ሳምንት የ9ኝነትን ደረጃ ይዟል። ያንግ ተግ ነው አብሮት ራፕ ያደረገው። ይህ ሳምንት ለፖስት ማሎን ጥሩ ሳምንት ሆኖ ነው ያለፈለት ያለው፣ ምክንያቱም ሰርክልስ የተሰኘው ሌላው ዜማው የ8ኝነትን ደረጃ ይዞለታል። ወደ 7ኝነት ደረጃ ስንሸጋገር ባድጋ የተሰኘውን የቢሊ ኤሊሽን ዜማ እናገኛለን።
I'm not bad type, make your mama sad.
ደሳለኝ የሙዚቃ ቃናን ለማዘጋጀት ምን ያህል እንደምጨነቃቀርልሁኝ እንግዲህ በፕሮግራሙ በዘገባዎች መብዛት ምክንያት ለማሳጠር በመገደዳችን ይቅርታ እንደሚያደርግልኝ እርግጠኛ ነኝ። እናንተም እንዲሁ ክብራትና ክብራን የሙዚቃ ቃና ተከታታዮችና አፍቃሪዎች በሚቀጥለው ሳምንት ሙሉ ዝግጅት ይዘን ለመቅረብ ቃል ገባለሁ። አሁን የማጠቃለያ ዜና ላሰማችሁ ከመሰናበታችን በፊት የ2012 ዓመተ ምህረት የኢሬቻ በዓል ዛሬ አዲስ አበባ ላይ በድምቀት ተከብሯል። በበዓሉ ላይ ከየዋና ከተማይቱ ነዋሪዎችና ከተለያዩ የሀገሪቱ አክታጫዎች የተሰበሰቡ ሰዎችም ታዳሚዎችም ተገኝተዋል። ጎንደር ላይ ህገወጥ የተባለ ከፍተኛ ቁጥር ያለው መሳሪያ መያዙ ማምሻውን ተነግሯል። የመንግስት አካላት የጸጥታ ኃይሎች ባደረጉት ትብብር የተያዘ መሳሪያ እንደሆነ ነው የተነገረው። በቦቴ ተጭኖ የነበረ መነሻው ከሱዳን የሆነ በጭልጋ በኩል ወደ ኢትዮጵያ ከዚያም ወደ ጎንደር ሲዘልቅ ነበር የተያዘው ነው የተባለው። በኢራቅ ፓርላማ ውስጥ ግዙፉን አብላጫ መቀመጫ የያዘው በሺአ ታጣቂ መሪው ሙክታዳ አልሳድር የሚመራው ክንፍ የሀገሪቱ መንግስት ስልጣን እንዲያስረክብ ትናንት ከጠየቀ በኋላ ዛሬ በተስፋፋው ተቃውሞ ከመንግስቱ የጸጥታ ኃይሎች ጋር ግጭት ተፈጥሯል። በግጭቱ ብዙ ህይወት መጥፋቱ እየተሰማ ነው። ለተቃውሞ ሰልፎች የወጡት መንግስቱ ለሁለት ቀናት የዘለቀውን የሰዓት ላፊ ገደብ ባነሳበት የመጀመሪያ ቀን ነው። የጸጥታ ኃይሎቹ በሰልፈኞች ላይ ቀጥታ ተኩስ መክፈታቸው ሲዘገብ፣ የጤናና የጸጥታ ባለስልጣናት በሰጡት መረጃ በዚህ ሳምንት ውስጥ ብቻ ቢያንስ 65 ሰው ተገድሏል። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቋል። ፕሮዲውሰሩ ንጉሡ ታምሬ፣ ቴክኒሻኑ አልሳንቶስ፣ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ እኔም ሳስተናግዳቸው የቆየሁት ሰሎሞን አባተ በዚሁ እንሰናበታለን። የፍንፍኔ ሬቻ ላይ እንገናኛለን። የአርሰዲ ሬቻ ላይ እንገናኛለን። መሰናበቻችን ጣዕመ ዜማ ነው። መልካም ሬቻ፣ መልካም በዓል፣ መልካም ምሽት። ክቡራትና ክቡራን አድማጮች ጤና ይስጥልኝ። I'm gonna get that tea.